ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ወርማችሁቻችን ዛሬ እሁድ መጋቢት 26 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ መጋቢት 26 ቀን 488 ቀናት አለፋቸው።
ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የሳምንቱን ዋና ዋና ዜናዎች የምናቀርብበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በመስከተልም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዘር ላይ ያተኮረው ጭፍጨፋ ማስቆም የሁሉም ግዴታ መሆኑ ተነገረም። አማራን የማጥፋት ዘመቻ በይፋ የተጀመረውና ጥቃት የተፈጸመበት ከዛሬ 30 ዓመት አንስቶ መሆኑን የፖለቲካ አዋቂዎችም ያስረዳሉ። ኦነግ ኦህዴድ ዛሬ ኦዴፓ የተባለውና ወያኔ በአሰቦት በበደኖ በአርባ ጉጉ ወዘተም አማራዎችን ባሰቃቂ ሁኔታ ጨፈጨፉ። ይህንን ወንጀል ጥቂቶች ያፋን ጨምሮ እስከዛሬ እጆቻቸው በደም የተነከሩ ሁሉ ለፍርድ ይቅረቡ የሚል ጥሪ ያሰሙ መሆናቸውም ይታወቃል። ከዚሁ ጋር አረካ ገበያ ላይ በወያኔ ሩምታ ቶክስ የጭፍን የመትረስ ቶክስ የተፈጁ የንጹሃን ገባተኞች ደም የፍትህ ያለ ያለመጮህን ጆሮን መቀመጫ ያላደረገ ሁሉ የሚሰማው ነው እየተባለም ነው። ከዛሬ 30 ዓመት አንስቶ ባንዴ በመስራቅ ሌላ ጊዜ በመራብ ወለጋ ባህርጌ ባርሲ በባሌ ባጋሮ ወዘተም እየተካሄዱ የሚገኙ አረመናዊ ጭፍጨፋዎች በሚገባት ወግዘው ወንጀለኞቹ ለፍርድ ባለመቅረባቸው ዛሬም የንጹሃን ደም እየፈሰሰ የመገኘቱ ሚስጥር ይህ መሆኑ ሊጋለጥና አድራጊዎቹ ኦዴፓና በዙሪያው የተኮለኮሉ አድርባዮችን ወያኔና ሸሪኮችን ኦነግና ጥንፈኞችን ለፍርድ ለህዝባዊ ፍርድ ማቅረብ ቢዘገይም አይቀርምም ተብሏል። የጡታውል ተገተሩና ባህራሪ ራስ መኮንን ሐውልትን ያፈረሱ በጀግጀጋ ደማቸውን አፍስሰው አጥንታቸውን ከስክሰው የፋሽስቱ ጣሊያን ወረራን በጀግንነት የመከቱት የደጃዝማች አፈወርቅ ሐውልትን ያፈረሱትና ያፈረሱት ጠባብ ጥንፈኞች ለፈጸሙት ወንጀል ሂሳባቸውን እስካላወራረዱ ድረስ የንጹሃን ደም የማፍሰሱ ግፍ እንደሚቀጥል መጠራጠር አይገባም። ባጣየና በሽዋሮቢት በደረሰው ግፍ ከ150 ሺህ በላይ ሰዎች ከብቶቻቸው ተዘርፈው ጎተራቸው ተመዝብሮ ተፈናቅለው እርዳታ እየጠበቁ መሆናቸው ግፉን ያስከፋል። ይህን መሰሉ ጭፍጨፋ እየተስፋፋ ባለበት ኦነግ ቦዴፓ ኦዴፓ ቦነግ ያላከኩ የጨፈጨፉትን አስከሬኖች በዘረኛ ጦራቸው እየጎ መሆናቸው ያረመኔነታቸውን ከስከ የሚያሳይ ለመሆኑ አነጋግረም ተብሏል። ከወለጋ የተፈናቀሉ በቅጡ ወደማውቁት ወደ ወሎ ተሰደው በደሴ መጠለያ ገቡ መኖራቸውም ተሰምቷል። ኦዴፓናው ነው ወሎን ለመውረር ያሴሩ መሆናቸውም እየተሰማ ነው። የኢትዮጵያ ፖለቲካን በጥልቀትና በአቅ የሚተነተኑ አቂዎች ይህ በሆነ ጎዴፓ እየተካሄደ ያለው ጭፍጨፋ ቀጣይነቱ አጣራጣሪ ስላልሆነ የመከላከያውና የሚያስቆመው መሳሪያ ያለው በሀገር ወዳዱ ህዝብ ላይ እንጂ በሌላ በማንም ማለመሆኑን አበክረው ያስረዱ መሆናቸውም ታውቋል። ኦዴፓ የሚባለው አርመኔ ቡድን ቁንጮዎች ንጹሃን እየታረዱ የስሞላ ፉከራና ያዞምባ ማንባታቸው ወንጀላቸውን አይፈቅምና እየተደራጁ ይህን ዘረኛ አገዛዝ ከነግብር አበሮቹ ጠራርጎ ማስወገድ የሀገር ወዳድ ሁሉ ግዴታ ነው የሚል ድምጽ እየተሰማ መሆኑን ታውቋል። የኮሮና ስርጭት እጅግ አስደንጋጭ ሆኗል። ከዚህ ቀደም የኮሮና ተዋሲ ስርጭት በአዲስ አበባ ብቻ የተወሰነ እንደሆነ ለረጅም ጊዜ ሲሰራጭ የነበረው በህዝብ ዘንድ ሊደረግ የሚገባው ጥንቃቄ ተገቢውን ትኩረት እንዳያገኝ እንቅፋት በመሆኑ በአሁኑ ሰዓት ለተከሰተው የራሱን አስተዋጽኦ መዳረጉን መረዳትም ተችሏል። በቅርቡ በተደረጉ የናሙና ምርመራዎች በተለያዩ አካባቢዎች የኮቪድ ስርጭት ባስፈሪ ሁኔታ እየተስፋፋ መሆኑን ታውቋል። በቅርቡ በተደረጉ የናሙና ምርመራዎች ሲዳማ 67 ከመቶ ድሬዳዋ ከሲዳማ ቀጥሎ በሽታው እየከፋ የሚገኝበት ሲሆን ከ96 ሰዎች 42 ሰዎች ኦሮሞ በሚባለው 42 ከመቶ ሰዎች በአዲስ አበባ 25 ከመቶ ሰዎች የበሽታው ተጠቂ መሆናቸውም ታውቋል። በርካቶች በሽታው በተከሰተበት ወቅት የነበረው የጥንቃቄ ዘመቻ በአሁኑ ሰዓት ሙሉ በሙሉ በሚባል ሁኔታ የማይታይ በመሆኑ የኮቪድ ስርጭት በአጭር ጊዜ ሀገሪቱን ለመራራዘን ይደርጋታል የሚል ስጋት ማሳደሩን ሲናገሩም ይደመጣል። የጂ7 ሀገራት የሁሉን አቀፍ የውይይት ጥሪ አነጋጋሪ ሆኖ ሰነበተም። አሜሪካና የአውሮፓ ሀገራት ወያኔ ሞጥዋውን መጨለጥ ከጀመረበት ጊዜ አንስቶ ወያኔን ለማዳንና ወደ ነበረበት የግፍ ስፍራው ለመመለስ የባጤ ቋጡን ሲዘላብዱም እየተሰማ ነው። አብያተ ክርስቲያናት ሲቃጠሉ፣ አመራሮቿ በተለያዩ አካባቢዎች ሲጨፈጨፉ፣ አንድ መግለጫ ያላወጡ ዛሬ ወያኔን ለማዳን ድንጋዮች ሲፈነቃቅሉ መገረም አያስፈልግም ይባላል። ኢትዮጵያን ከፋፍለው ሙሉ በሙሉ የምዕራባውያን ፈቃድና ፍላጎት መፈጸሚያ ለፍስፍስ ለማድረግ ዘመቻውን ከጀመሩ ዘመናት ተቆጥረዋል። ባሳለፍነው ሳምንት G7 የተባሉት ሀገራት ሁሉን አሳታፊ ውይይት ሊጀመር ይገባዋል የሚል ጥሪ ማቅረባቸው ወያኔን ከመቃብር ጎትተው ለማውጣትና በህዝብ ደም ለመቀለድ መሆኑ በአንክሮ ሊታይ ይገባዋል። ሁሉን አካታች ውይይት የሚለው ጥሪ እነማንን ለማካተት እንደሆነ የሚታወቅ ሲሆን አሁንም እንደ ኢሃፓ የመሰሉ ህዝባዊ ድርጅቶችን የሚያገለል ሊሆን እንደሚችል ከወዲሁ ሊታወቅ ይገባዋል የሚል አስተያየት እየተሰጠም ይገኛል። ለዚህ ጉዳይ ማስፈጸሚያ ዳጎስ ያለ ገንዘብ መመደቡ እየተነገረ በመሆኑ ዘረኛው ኢሃፓ በዚህ ሁሉን አካታች በሚለው ከወያኔ ጋር መደራደሩ የማይቀር ይሆናል እየተባለም ነው። የጂ7 ሀገራት የሁሉን አቀፍ የውይይት ጥሪ አነጋጋሪ ሆኖ ሰነበተም። አሜሪካና የአውሮፓ ሀገራት ወያኔ ሞጥዋውን መጨለጥ ከጀመረበት ጊዜ አንስቶ ወያኔን ለማዳንና ወደ ነበረበት የግፍ ስፍራው ለመመለስ የባጤ ቋጡን ሲዘላብዱም እየተሰማ ነው። አብያተ ክርስቲያናት ሲቃጠሉ፣ አመራሮቿ በተለያዩ አካባቢዎች ሲጨፈጨፉ፣ አንድ መግለጫ ያላወጡ ዛሬ ወያኔን ለማዳን ድንጋዮች ሲፈነቃቅሉ መገረም አያስፈልግም ይባላል። ኢትዮጵያን ከፋፍለው ሙሉ በሙሉ የምዕራባውያን ፈቃድና ፍላጎት መፈጸሚያ ለፍስፍስ ለማድረግ ዘመቻውን ከጀመሩ ዘመናት ተቆጥረዋል። ባሳለፍነው ሳምንት G7 የተባሉት ሀገራት ሁሉን አሳታፊ ውይይት ሊጀመር ይገባዋል የሚል ጥሪ ማቅረባቸው ወያኔን ከመቃብር ጎትተው ለማውጣትና በህዝብ ደም ለመቀለድ መሆኑ ባንክሮ ሊታይ ይገባል። ሁሉን አካታች ውይይት የሚለው ጥሪ እነማንን ለማካተት እንደሆነ የሚታወቅ ሲሆን አሁንም እንደ ኢሃፓ የመሰሉ ህዝባዊ ድርጅቶችን የሚያገለል ሊሆን እንደሚችል ከወዲሁ ሊታወቅ ይገባል የሚል አስተያየት እየተሰጠም ይገኛል። ለዚህ ጉዳይ ማስፈጸሚያ ዳጎስ ያለ ገንዘብ መመደቡ እየተነገረ በመሆኑ ዘረኛው ኢሃፓ በዚህ ሁሉን አካታች በሚለው ከወያኔ ጋር መደራደሩ የማይቀር ይሆናል እየተባለም ነው።
ለሳምንቱ ያዝናቸው ፍካሬ ዜናዎቻችን እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ከ49 አመታት በፊት በ1964 ዓመተ ምህረት መጋቢት 24 ቀን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ምስረታ ጉባኤ የተጀመረበት ቀን ነው። 7 ቀናት የፈጀ ስብሰባ ነበር። በወቅቱ ጀርመን ምዕራብና ምስራቅ ተብሎ በሁለት የተከፈለበት ጊዜ ነው። የኢሃፓ መስራች ጉባኤም የተካሄደው ምዕራብ በርሊን ተብሎ ይጠራ በነበረው ክፍል ነው።
መጋቢት 24 የአዲስ ስርዓት አዋላጅ ቃል መጋቢት 24 ቀን 1964 ዓመተ ምህረት የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላም ኢሃፓ ሊመሰረት ቻለ። ይህ የጭቆኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚህ እዚያ ተመሰረተ። መስራቾቹም እነገሌ ናቸው። መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተ ናቸው። ዋናዎቹ ኢትዮጵያውያን መሆናቸው ተብሎ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጣደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢሃፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስረታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፍ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞዎች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢሃፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ያገባድድ የሚገልጸው ሲሆን በድርጅቱ መስራታ ግን ማንንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። አቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢሃፓ ጓዶችን በቀድሚያ ባገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም አወቅን ብለው ቢቀሩም፣ መስራች ጉባኤ የት ተደረገ፣ ምንስ ተካሄደ፣ እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሀቅን እንዳይተካ ማለት ነው። ኢሃፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢሃፓ እንጂ የተማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍንባዮቹ ግን አሉባልታ አሉባልታቸውንና ቀሸታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢሃፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሀቁ ከኢሃፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና ህፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሀቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢሃፓ መቼና በምን ሁኔታ እንደ ተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢሃፓ በ1964 ዓመተ ምህረት ተመስርቶ በ1972 ዓመተ ምህረት አልፈረሰም። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያኔና ዛሬም ቢሆን ረጅም ጥቃት ከደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢሃፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። በአጭር ጊዜ ግን ምልአተ ህዝቡን አደራጅቶ ሊያታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ኢሃፓ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ኢሃፓ
አቤታዊ ስርነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጣም ነው ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም ለባዕዳን አልሰገደም ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመነም ካዲዎች የስልጣን ጥመኞች በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት ህዝባዊነት ቆራጥነት ወኔና ኢትዮጵያዊነት ሆኖ ባሽቷል ያባይ ታገለው ብሔረሰብ ጾታ ሳይለይ ለጭቆኑ የኢትዮጵያ ህዝብ ነበር አሁንም ነው እዚህም ነው በፋሽስቶች ጠባቦች ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠላቶች ጥቃት የደረሰበትና እየደረሰበትም ያለው ኢያፓን መልካም 47ኛ አመት ስንለው መገንዘብ የምንገደደው ሀቅ ያኔ ለኢያፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች ባብዛኛው ዛሬም ተባብተውና የተጀመረው ትግል ገና ድል አልመጣም እያሉን መሆኑን ነው የመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቁኖችና ሉዓላዊነት ለሀገሩ የተባሉ ሁሉ በንጥልጥል ቀርተዋል ይባስ ብሎ ዘረኛም ባገነንና ሀገራችን ቡድን ሰፍሮበታል ለዚህም ነው ዛሬ ያመረረና የከረረን ፈረወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊፈልቡና እይታውንም ወደ ሆዱና ጎጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው በመሆኑም ተጨባጭ ሁኔታ ኢህአፓ ትግሉን እንዲቀጥል ያስገድደዋል ትግላችን ይቀጥላል ድልም የህዝብ ትሆናለች
ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋ መቁረጥ አላውቅ ልቋቋመዋለሁ ተስፋ መቁረጥ አላውቅ ልቋቋመዋለሁ ልታሳድግ ነበር ውነት በጀርባዋ ልታሳድግ ነበር ውነት በጀርባዋ አሳዳጊ ሆነች ሐሰት በጊዜው አሳዳጊ ሆነች ሐሰት በጊዜው ተስፋዬን 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 ጥለውት በአደባባይ ላይ ሲፈራረቅበት ብርድና ፀሐይ ለጠላት ደስታን ለወዳጅ ዋይዋይ ለጠላት ደስታን ለወዳጅ ዋይዋይ መሮት ተሰደደን ተስፋውን ሳያይ 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 ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋ መቁረጥ አላውቅ ንቋቋመዋለሁ ተስፋ መቁረጥ አላውቅ ንቋቋመዋለሁ የተስፋዬን ነገርን እንዴት ይሆናለሁ የተስፋዬን ነገርን እንዴት ይሆናል አልፎ ጥላኝ ሆኖ ተጠልዬ ዋለሁ አልፎት ላሆኑ ተጠልዬ ዋለሁ ተስፋዬ ተስፋዬ ተስፋዬ
የሐሙስ መጋቢት 23 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ዘረኛ ሲጠግብ የነፍጠኛ ጎጆ ይተከካል የዚህን አባባል ሀቀኝነት ወያኔ ደም ተፍቶ መመስከር ተገዷል አታላይ ጉድባዛ ላይ የተባለው የኮሎኔሉ አገዛዝ እጣ እስኪደርሰው ድረስ የተኛ አዳኝን ቀስቀሽ ድኩላ ሆኖ ይገኛል ኮሎኔሉ ተገበ ብሏል ግን ጤነኛ ስላልሆነ ለነፈርድበት አንችልም በራሱ እብሪትና ተክለሰውነት ፉዞ ሆኖ የራሱን ቅዠትና የፈጠራ ትንግርታም ነው እየታመሰ ነው በቅቶኮ ዝናብ እያወረደልን ነው ዝናቡ ነገ ጎርፍ ሆኖ ጉዳት ካደረሰ ያው የነፍጠኛ የአማራ ተንኮል ተብሎ የሚወገዝ ይሆናል መቅደድ መዋሸትኮ ቅንጣትም አልከብዳቸው ብሎ ከተገኘ 3 ዓመት አለፈ ዘረኛ ገዛዝ ከስህተት ወደ ወንጀል ዘሎ ሲዘፈቅና ህዝብን ከፋፍሎ አንበርክኮ የገዛ መስሎት ሲታበይ የድሜ ገመዱን እያሳጠረ መሆኑን የሚነግረው መካሪ እንዳጣ ለብዙዎች ግልጽ ነው ለነገሩ የሚያደንቁት እንደሚሉት ከሆነ ሁሉን አዋቂ ገላጭ ነብይ ትንቢተኛ ነን ባይ ነውና የራሱንም ምክር የሚሰማ ግብዝ አይደለም አውጣነ ነው ሊባል የሚገባው በሰሞኑ ብቻ ብዙ መቶዎች አማራዎች ህፃን አዛውንት ቄስ መኪና ሹፌር እናቶች ልጆች በገፍ ታርደዋል ለዚህ አሰቃቂ ወንጀል ኃላፊና ተጠያቂ ዘረኛው አገዛዝ መሆኑን ያወቀ የሽፋን ስሙንም ሸኔ ብሎ ሲጋረድብን ይህን ተቀብለው አሁንም ኮሎኔሉ ምን አጠፋ የሚሉን አሉ እነዚህ ያለቀባቸው ወዳደሮች በታሪክ እንደ ህዝብ ጣላትና ወንጀለኛ የሚቆጠሩ በወገን ደም ላይ ጮብን ረግጡ ችኮ ባንዳዎች መሆናቸው ሊካድ የሚችል አይደለም በዘር ማንዘር ደረጃ ለማጥፋት መላ ቤተሰብን አጋድመው የሚያርዱ ዘረኞች ያገዛዙ መሆናቸው ሸኔ ሸኔ በሚል ሻሽ ሊሸፈን የሚችል አይደለም ህዝብ ሲፈጅ ወደ ባህር ሆኖ የመጣው ፍጅት ገና እንደሆነ አድርጎ አንገተን ላራጅ መስጠቱ የሚያዋጣ አይደለም ነገራችን ወደ ማከቱ ደርሷልና ህዝብን እርስ በርስ በስፋት ሊያፋጁ እየጣሩ ናቸውና የነአጣየን በመላ ማራው ላይ ሊያስፋፉ እየዳከሩ ናቸውና ከወዲሁ ቆርጦ በመነሳትና በመቋቋም ዘረኞቹን ጥቂቶች ሆነው ሳለ ዛሬም ማውደም ማጥፋቱ ወቅታዊ ይሆናል ዘረኛውን አገዛዝና መንጋለኝታ ተገን ይሆንላቸው ኮሎኔሉና ጭፍሮቹ ናቸው ኮሎኔሉ ከነአገዛዙ ካልተወገደ ዘረኝነትና ፍጅት ከሀገራችን አይጠፋም ሐቁ ይህ ነው ከነገሩ መጀመሪያው ህዝብን በአጥፊና ጠፊ በዘር ልዩነት ፍረጃ ጠላት ብሎ ወስኖ አንዱን አጥፍቶ ሌላውን በአምባገነንነት አቸናፊና ተረኛ ሆንኩ በሚል የሚሰየምበት አማራጭ በዓለም ደረጃ ለማንም የበጀ አልሆነም ደም ይፈሳል የሀገር ጨዋ ታሪክ ይበላሻል አንድ የያሰጋንታ ያሯሩጣው የነበረ የቄሮ መንጋና አውደልዳይ ዘረኛ ህዝብን ባልፈጀ ነበር ዘረኞቹ አማራውን ፈጅተው ሊጨርሱ ያዩት ህልም የቅዠት ቅዠትና የፍጅት ግብዣ እንጂ ሊሆንላቸው ሊሳካላቸው የሚችል የሚሆንም አይደለም የዛራም ዘረኞች የፍጅት እርምጃ አማራውን እንደ ህዝብ ሊያጠፋ የሚችል ሳይሆን በተቃራኒው አማራውን ህዝብ አስቆጥቶና አነሳስቶ የዘረኞቹን አሰቃቂ መጨረሻ እንደ ወያኔ የሚያመጣባቸው ይሆናል የቀውስ ብልጭ ሲልባቸው ደግሞ ጭንብላቸውን ሸኔ የሚሉትን በያቅጣጫው በመኮነን ህዝብን አደናገርን ብለው ያስባሉ በነጋታውም ቦታ ሳይቀይሩ እንኳ አሰቃቂ ፍጅታቸውን ይደግማሉ ኮሎኔሉን ኦሮሞ የፖሊስ ኮሚሽነሩን የተፈጁት አማራዎች ሳይሆኑ ኦሮሞዎች ናቸው ብለው የቀጥፈት ክብረ ወሰንን ሲያልፉ ሰማዕትን ምን ያህል ታሪክ እንኳ ሊነፍጓቸው እንደወሰኑ ያረጋግጣል ሆዱ ያቀመው የአማራ ህዝብም በመሃሉ ያሉትን ሙጀሌዎች መንግሎ ካላወጣ ዘረኞቹን ሊጋፈጥ አቅም እንደሚያንሰው ግልጽ ነውና በቅድሚያ የኮሎኔሉን ቅቤ አንጓቾችን በአዴን አዴፓ የአማራ ብልጽግና አብነን ባዮችን ከጎራው ሊያርቅና ሊመነጠር ይገባል። ተቃዋሚነን የሽግግር ሂደትን እንደግፋለን ያሉትን ክደው ለዘረኞች ሊጣስ የሆኑትን ባንዳዎች ወገስ ከማሪዎስ ብሎ ማባረር እንጂ መሪና ወዳጅ ብሎ ማስተናገድ ሊሆን ቀርቶ ከቶም ሊታሰብም የሚገባው አይደለም። የንጨት ሽበቶች፣ ቀላሎች፣ ሻሪያ ጋላቢዎች፣ የሶፋ ፋኖችና ለደርግ በተለይ ተገዝተው የነበሩ የዳንኪራ ዶክተሮች ለኢትዮጵያ ጠንቅ ብቻ ናቸው። ኮሎኔሉ ለስልጣን ከደረሰ ጀምሮ ኢትዮጵያ ያልደረሰባት አካላዊና ህሊናዊ ፍልጠትና ቁርጠት የለም። አገዛዙ መናፈሻዎች ቢከፍትም ህዝብ ፍጅት ነው ዋናው ምርቱ ሆኖ የተከሰተው። መንገዱ የጥፋት ነው፣ ወደ ገሃነም ዘቅዛቂም ነው። የአማራውን ፍጅት በስሙ እንኳን ሊጠሩ ቀፋቸው አያሌ መገርገሪያ ደንቃራዎችን፣ ዋናው ግን ጸረ አማራነትን አስቀድመው ወደ ማጥ መልሰው መላልሰው ሊከቱን ሊደፍቁን እየጣሩ ናቸው። ብሔር ተኮር፣ ዘርነክ ወዘተ ሽፋን ቃላት ናቸው። ምንም ላይሸፋፈን መነገር ያለበትና በገሃድ እየታየ ያለው ኢትዮጵያን የማጥፋት አማራን የመጨረስ ዘመቻ መፋፋም ላይ መሆኑ ነው። ሽፍንፍኑ ማወናበዱ ያብቃ። አንድ፣ በስልጣን ያለው ዘረኛ ቡድን የኦሮሞ ኦህዴድ ጠባብ ቡድን ነው። ሁለት፣ የዚህ ቡድን መሪዎች እነ ኮሎኔሉ ናቸው። ሶስት፣ አገዛዛቸው የለየለት ጸረ አማራ ጸረ ኢትዮጵያ አገዛዝ ነው። አራት፣ ህዝብ ፍጅት በተለይም አማራውን ማረድ መጨረስ ፍላጎቱና እቅዱ ነው። በዚህም ከወያኔ ጋር ይሰምራል። አምስት፣ የጥፋት ዘመቻቸው የሚነጥቅ ሳይሆን ተባብሶ ወደ አስከፊ እርስ በርስ ጦርነት የሚጓዝበትን ጎዳና እየጠረጉ ናቸውና በትግል ካልገታናቸውና ዋናው የሀገር ጠላት ጸረ ህዝቡ ኮሎኔል አገዛዝ መሆኑን በመገንዘብ ሳንደናገር ውድመታቸውን ለማምጣት ካልታገል መፍትሄ አናገኘም። ሞትን አንጠብቅ። ህብረትና ቆራት ትግላችን ለቀጣይ ሰማዕት ማንባትን ትተን መበቀልን እናጠናት። በዘረኞች ላይ አገራድን ትግላችን አነጣጥሮ ይፋፋም። ድል ለውድ አገራችን ኢትዮጵያ።
ነፍሰኛ አልከኝ። ነፍሰኛ! አዎ ነፍሰኛ! አዎ ነፍሰኛ ነኝ። ነፍጠኛ አልከኝ እኮ ነፍጠኛ። አዎ ነኝ ነፍጠኛ፣ የዳር የድንበሬ ያገሬ ዘበኝ። ከዚያም የነፍጠኞች ልጅ ነኝ። ያጥንታቸው ፍላጭ፣ የደማቸው ውጤት ሞቶ ያከበሯት የኢትዮጵያ ባለቤት። በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላ ካቅ የነፍጠኞች ልጅ ነኝ። ኧረ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲው ወያኔ። ነፃነት የማያውቅ ሸክም ወዳድ ጌኛ በገዛው ይምላል ሲነሳም ሲተኛ። እኔ ልሙት ብሎ ጭራሽ አይነሳም የወራሪ ነው የወራሪም ጫማ ይሻለዋል መሳ። ነፃ ሁና ከሚያይ ውድ እናት አገሩ ለፋሽስቶች ግቢ ዋርድያም ሆነው ኩራትና ክብሩ። ነፃነት የማያውቅ ሸክም ወዳድ ጌኛ ለባሪያ ፈንጋዎች ሲጸልይ የሚኖር ሲነሳም ሲተኛ። ያዋረደ መስሎት ይለኛል ነፍጠኛ። አዎ ነፍጠኛ ነኝ። ሸዋረ ገልገሌ የቋራፉ ታውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመሰር አምረው ብነ ቢትወደድ አዳነች ያ ጃካማ ጌሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባሮ ባስረክዋገር በየደረስንበት ውርደት ልብ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያው ሻ አው ለፍጠኛ ነኝ ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እና አብርሃም ደሞ ጫ በላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ታይቱ ሁሉ ዘር አይደረሰና ጅግናው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በነዚያ ነፍጠኞች ነፃ ባንወጣ ሁነን ኖር ነበር ከማጋጎዣ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖሯት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሎ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኖ ያጓጉዝ ነበር። እኔ በነፍጥና በንፍጥ ልዩነቱን ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናለ አዎ ነፍጠኛ ነኝ አዎ ነፍጠኛ አዎ ነፍጠኛ ነኝ
ሰኞ መጋቢት 20 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ጅል በእናቱ ተስካር ይጨፍራል። በአማርኛ የሆነ አልገባ ብሏቸው ካልሆነ ይህ አባባል በትግርኛም አለ። የወያኔ ጭፍሮችን የሚጠቁም ነው። እናት ወያኔ ሞታባቸው እያለች አለችልን በርትታለች እየተዋጋች ናት ልታቸንፍም ነው ሊሎን ይከጅላሉ። ለህዝብ ሐቀኛ መረጃን የማቅረብ ግዴታውን ክዶ ያለው ዘረኛ አገዛዝ ዘገባው የቅጥፈት ቢሆንም ወያኔና የተወሰኑ መሪዎቹ እየተፈጨረጨሩ መሆናቸው ሊገመት የሚችል ነው። ወደ ድሮ ስልጣን ሊመለሱ ምኞታቸው ግን የእብድ የሞኝ ቅዠት ነው። መካሪ ቢያገኙ ህዝብን ይቅርታ መጠየቅና ንስሐ መግባት፣ ህዝብ የሚፈልገውን መረጃ መስጠት፣ አማራና ኢትዮጵያዊነትን መካድ መጥላት ማቆም በተሻላቸው በበጃቸው ነበር። ነገራቸው ግን እውር ሲወበራ ከመሪው ጋር ይጣላ ከሆነ ዘመን አልፏልና ጤናን ሊገበዩ ይከብዳቸዋል። ይህ ከያዛቸው ልክፍት ጋር ወደ መቀበሪያቸው መጓዙን ኮሎኔሉም ከወያኔ ወርሷል። ምርጫ ምርጫ ብሎ በሰለቸን ቀልድ ሊያደነቁረን እየጣረ ያለው ለዚህ ነው። ነገን ለመጨበጥ ዛሬ መዘጋጀት በሚል ርዕስ ከ25 ዓመት በፊት በተጻፈ የዴሞክራሲያ ጽሑፍ የሚከተለውን በማሳሰቢያ ማስጠንቀቂያ መልክ አቅርበን ነበር። በማንኛውም ህብረተሰብ የሚነግስ ያምባገነንነት ስርዓት ከኔስ በኋላ የሚለውን ጥያቄ ስለማያውቅ በሚገረሰስበት ጊዜ አገርና ህዝብን ላልተጠበቀ ከፍተኛ አደጋ ማጋለጡ የታሪክ ሐቅ ነው። በዚህ ወቅት በአገሪቷ ውስጥ የፖለቲካ የማህበራዊና የጸጥታ ቀውስ ይፈጠራል። የህብረተሰቡ ስርዓት ይታወካል። ያለመረጋጋት ይሰፍናል። ስርዓት አልበኝነት ይነግሳል። ዝርፊያ፣ ግድያና የእርስ በርስ መራኮት በየቦታው ይካሄዳል። የአገር ህልውና ይናጋል። የህዝብ ህይወት አደጋ ላይ ይወድቃል። የውጭ ጠላትና የውስጥ ቀበኛ መልካም አጋጣሚ ያገኛሉ። ይህ ሁሉ እንዳይከሰት መከላከል انگل گابیم نو مکلاکی او دگمو دیموکراسی اوی شگر گرن اون لما درگ متبابر انا بگیزی مزگاجت نو یه تکسو مچر رشا یه شگر گرن اماراچ بسلطانات قاراچ فلگالی فر رجو تنستو نا کدو یه راسا چون امباگنن نتی اصفنوت ارکسو چکلو اگراچنن کدتو ودماتو سیکتو تا یونجی منم تکمال ستوم ያገረን አንድነት ተጠበቀ ሊሉት የሚቃጡት ጸረ ህዝብ ፋሽስት ኮሎኔል አገረን የሚጠብቅ ትውልድን በሽብር ፈጅቶ አገረን ለወያኔ ያሳልፎ ሰጥቶ ፈረጠጠ እንጂ ምንም ፋይዳ አላመጣም። ህዝብን እየፈጁ አገረን ማዳን መጥቀም የሚቻል አይደለም። ለቦዘባቸው የፋሽስት ርዝራጆች ሸንካላ መከላከያ ከመሆን ውጭ ትርጉም የለውም። ሽግግርን ያስቀደምንበት ምክንያትም ስልጣን ለመቀራመት ሳይሆን በዚሁ ዴሞክራሲያ በመከተል እንዳስረዳ ነው። አልጋንጥሎ አልጋን ለመተካት አገር ሞቶ አገርን ለማንሳት አምባገነንን ገፍትሮ ዴሞክራሲያዊ ስርዓት ለማምጣት ቀውስን ተከላክሎ አገርን ለማረጋጋት ብሎም ያገር ህልውና የህዝብ አንድነትና ብሔራዊ ልዕልናን ካልተጠበቀ አደጋ ለመከላከል ለመሸጋገሪያ ወቅት መዘጋጀትና መሰናዳት ወሳኝ ነው። ህዝብ እየተላለቀ ነውና እባካችሁ አድኑን ብሎ የውጭ እርዳታ ለመጠየቅ ከመሯሯጥና በኋላም ያገርን ሉዓላዊነት ለባዕዳን አሳልፎ ከመስጠት አስቀድሞ ለሽግግር ወቅት መዘጋጀት የግድ ነው። አንድ ስርዓት ወደሚቀጥለው ስርዓት በሰላማዊና በስነ ስርዓት ለመሸጋገር ከተፈለገ የመሸጋገሪያን ወቅት ሁሉም ሊያስብበት ይገባል። በሩዋንዳ ህዝብ ላይ የተፈጸመው አሰቃቂ ድርጊት እንደ መጥፎ ምሳሌ እየተጠቀሰ የሚኖር ክስተት ነው። ወያኔ የዘረጋው የዘረኝነት ፖሊሲና የረጨው ከፋፋይ መርዝ የሚያስከትለው አንደምታ በአርምሞ ብቻ ሊታይ የሚችል አይሆንም። የጥቅሱ መጨረሻ ወያኔ ያዴግ አድናቂ ተመልካች ባይኖረውም 6 ጊዜ አስቂኝ የምርጫ ቲያትር ታይቷል። የሽግግር አማራጭ ለሀገራችን ሉዓላዊነትን አስከባሪና ብሔራዊ ጥቅሟንም አረጋጋጭ በመሆኑ ባዳን በተለይ አሜሪካ ሽግግር እንዳይኖርና ስርዓቱ እንዲቀጥል ለማድረግ ተዋድቃለች። ኮሎኔሉን ሳይቀር ያፓን ዋናውና ሀቀኛውን አታስጠጋ ብላ መምከሯንም እንደሰማን ያጋለጥነው ነው። ኮሎኔሉም እዙን ተቀብሎ አሻጋሪ እኔው ነኝ ከማለቱ ባሻገር ዘረኝነትን አጥፍቶ መቀጠሉን ዜጎች ሁሉ ታዝበዋል። የሽግግርን ሂደት ደጃፉን ከርችሞ ኢዲሞክራሲያዊነትን አስፍኖ አገርና ህዝብን አመሳቅሎ በማይፈልግ የምርጫ ቦርድና ህግ የተጨበረበረ ምርጫ ማካሄድ መፍትሄ ሳይሆን አገርን ለጥፋት መዳረግ መሆኑን ያወቅነው ሀቅ በመሆኑ የሽግግርን አማራጭ አጥብቀን ይዘን ከመቅረብ ወደ ኋላ አላልንም። አሁንም ሌላ አማራጭ የለም። የምርጫ ቦርድ ነጻ አይደለም። የሚገለገሉበት ህግና ወጅም የወያኔ ነው። ህዝብን እየፈጁም ናቸው። ሰላም የለም። ቀውሱ ካለፈው ብሷል። በምርጫው 47 ድርጅቶችና ቡድኖች ይሳተፋሉ ተብሏል። 47 ኦዴፓ አዴፓዎች ቢባሉ ስህተት የለውም። ግንቦቴዎችና ኢዜማዎች ደግሞ ማንነታቸው ለማንም ሚስጥር አይደለም። አንድ ቡድንና ግለሰብ ሁሉን ወሳኝ ከመሆኑበት ሂደት ይልቅ ሁሉም አገር ወዳድ ኃይሎች መክረውና ተስማምተው የሚወስዱት ሂደት የተሻለ መሆኑን ማንም ይረዳዋል። የግል ስልጣን ከተፈለገም ሁላችን መክረን ተስማምተን ለአገር የሚበጀውን እርምጃ እንውሰድ ማለት የሚሰማ አይሆንም። ህዝብ መክሮና ተመካክሮ ተስማምቶ እርምጃ እንዳይወስድ በተጨበረበረ 6 አየነው አይደል? በኮሎኔሉ ጡታባት በወያኔ ምርጫ አቋራጭ አምባገነንነትን ማስፈን ጸረ ህዝብነት ነው። በዚህኛዎቹማ ሁሉም ነገር ብልሽትሽቱ ወጥቶ ያገራችን ሁሉና ራሱ ገደላፋፍ ደረሰ እየተባለበት ነው። የገዢው ድርጅት ፍልስፍና ምንም ተቃውሞን የከለከለና አለቃህን በጭፍን ተከተል ባይ ነው። በበረት መቀላቀል መደመር በስልጣን ያለው ኮሎኔሉ ጤና እንኳን መሆኑ ከወዳንጎሉ ጥያቄም ገብቷል። ለመሆኑ ዛሬ ማን ነው ወለጋ ሄዶ ህዝብን በነጻ ሊቀሰቅስ የሚችል? ማን ነው መተከላ ሶሳን የሚደፍር? እነ ወሎና አጣዬ እንኳን ሳይቀር ይኸው የፍጅት ማዕከል ሊሆኑ ሊደረጉ አይደል? የምርጫ ታዛቢዎችስ እነማን ናቸው? እንዴትስ በማንስ ተመረጡ? የሽግግር ሂደት እውን ካልሆነ ማንም ቢሆን ሙሴ ተባለ ተአምር አገራችንን አይበጃትም ስንል አንሰማ ያሉንና ዛሬ የገባንበትን አሰቃቂ ሁኔታ የተመለከቱ ሀፍረት የሚሉትን ትተው ደፈር ብለው ይቅርታ ተሳስተን ህዝብንም አሳስተን ነበር ቢሉ በተሻለ ነበር። ስህተትን ማመን መቀበልና ከስህተት መማር ግን ለብዙዎች በተለይም ራሳቸውን ለሂቅ ሞር ለሚሉት ከባድ ሆኖ ባሽቷልና ስህተታችንን እየደገም አንዱን ዘረኛ በሌላው አንዱን አድርባይና አንጃ በሌላው ሲተካና ሲያደናግረን ሲጎዱን ሲጨፈሩብን ቆይተውብናል። ጥፋቱ የኛም ነው። ለዚህም ነው ምርጫ በሚሉት መካፈል ራስን ለዘረኞች ሰለባ አድርጎ ለእርድ ማቅረብ የሚሆነው። የኮሎኔሉ አገዛዝ በህዝባዊ አመጽ እንጂ በምርጫ መቼም የሚወገድ አይሆንም። ኮሎኔሉም እነገርባና ሽመልስም በግልጽ እየነገሩን ያለው አማራና ኢትዮጵያን እናጠፋለን ነውና ለዚህ በሚረዳቸው በሚመቻቸው ጎዳና ሽርሽር እንዲሉ መርዳት መተባበር የለብንም። ወያኔ 27 አመት አገር ሲያመሳቅል ቆይቶ በራሱ ላይ ያጠበቀው ህንፈሽፈሽና ውድቀት መጥቶበት የናቀው ህዝብ አደባይቶታል። የህዝብን ድል ቀምቶ በህዝብ ላይ ሊፈልል የቋመጠውን የኮሎኔሉን ዘረኛ አገዛዝ ገጥሞ ማደባየት ደግሞ ቀጣይ ኢትዮጵያዊ ታሪካዊ ግዳጃችን ነው። የበሰበሰን ስርዓት የመጠገን የማደስ ለዘረኛ ስርዓትም የመጎንበስ ጊዜ አልፏልና ስርዓቱን ለማስወገድ ኢትዮጵያዊነታችንን አጠናክረን እንታገል። የኮሎኔሉ ዘረኛ አገዛዝ እንደ ህዝብ ሊፈጀን ጀምሯልና በቆራጥ ትግል አይሆንም። ሩዋንዳን በእኛ ላይ አትደግመም እንበለው። ትግሉ ተጀመረ እንጂ አላከተመም። ለወሳኙ ፍልሚያ እንዘጋጅ። የፍራት ፖለቲካና መዘዙ በሰኔ ወር 2011 ዓመተ ምህረት እየተላለፈ
በኢትዮጵያ ተፈላጊውና መሰረታዊው ለውጥ እንዳይመጣ እንቅፋት ሆኖ የባጀብን በያቅጣጫው የሚከሰት ፍርሃት ለመሆኑ ምንም ጥርጥር የለውም። ከታሪክ ጋር ባዳ የሆኑ በርክተዋልና ከቀድሞ ጀምሮ ያለውን ማስረዳት አስፈላጊ ሆኖ ይገኛል። የስልጣን ጥሜታቸው ህሊናቸውን የጋረደባቸው ሁሉ ተፈላጊውን ለውጥ በዚህ በዚያ ምክንያት ፈርተው ጋሬጣነቱን መርጠው ቀውስ ፈጥረዋል፣ አባብሰዋል። አጤ ኃይለ ሥላሴ ለምሳሌ ለውጥ ማሰብ ፍጹም ስልጣናቸውን የሚቀማቸው ስለመሰላቸውና ስለፈሩም ስርዓቱን ጠጋግኑ በጊዜ ብለው ወዳጆች የሰጧቸውን ምክር የነ መንግስቱ ንዋይ መፈንቅል ሙከራ የሰጣቸውን ማስጠንቀቂያ ሊያዳምጡ አልቻሉም። ገፍተው ስርዓታቸውን ወደ አብዮትና ውድቀት አደረሱት። የኢትዮጵያን ህዝብ የሽግግር መንግስት ፍላጎት ተጻረው በራሳቸው ላይ ቀውስና ማዕትን የሚያመጡ ሁሉ የፍርሃት ሰለባ ናቸው። ሁሉም የሙሉ ስልጣን ጥመኞች መሆናቸውም የሚዘነጋ አይደለም። የካፒታቢዮት በጊዜያዊ ህዝባዊ መንግስት ሂደት ወደ ቀና መደምደሚያ ይድረስ ቢባልም የዚህ ሂደት አካል ለመሆን መኮንኖችና ወታደሮችም ቢታጩም ፍጹም ስልጣን ፈላጊው ድርግ ይህን ዴሞክራሲያዊ ሂደት ስለፈራው ያባ ያሸንፈናል ብሎ ስለሰጋ ፋሽስታዊ ጭፍጨፋና ቀይ ሽብርን አስፍኖ ሀገራችን እነሆ ዛሬ ለደረሰችበት ውድቀት ዳርጓታል። ደርግ ህዝቡን ፈራ፣ ያባን ፈራ፣ ነጻ ምርጫን ፈራ። አለኝ ያለው አማራጭ በጉልበት በስልጣን መቆየትና ደም ማፍሰስንም ነበር። ወያኔም ቢሆን ሊጋተሩት የሚችሉትን ኃይሎችና ድርጅቶች አግሎ ተረጣፊዎችን ኮልኩሎ ሽግግር ብሎ ላይድን ግን አሾፈ። ፍርሃት ነው ያፓን ዋና ጠላት ብሎ እንዲያርቅና እንዲያጠቃ ያደረገው። በተወሰነ በግማሽ ልብም ቢሆን አሜሪካኖች ሳይቀሩ ሽግግር የተባለው እነ ያፓንም ያሳት ሲሉ ወያኔና ሻቢያ ሞታችን ይቅደም ማለታቸውን የጊዜው አዛዣቸው የነበረው ሀርማን ኮሆን ያጋለጠው ነው። ወያኔ ያፓን በተመለከተ የነበረው የዝቅተኝነት ስሜት ፍርሃቱን እንዳባባሰበት የታወቀ ነው። ብቸኛ ስልጣን መፈለጋቸውና በራሳቸው ላይ መተማመን ስላቃታቸው ነጻ ምርጫና ውድድርን ፈርተው ምርጫ ሲያጭበረብሩ ከርመው ቀውሳቸው በርክቶ መቀሌ መወሸቅ ድረስ ወስዷቸዋል። ወደ ሙሉ ስልጣን ለመመለስ የሚያደርጉት መፍጨርጨርና እያፈሰሱ ያሉት ደም የሚበጃቸው አይመስልም። ፍጹም ስልጣን ፍለጋና ህዝብን ፍርሃት ሲጣመሩ አምባገነንነትን እንጂ ዴሞክራሲን አይወልዱም። የኢትዮጵያ ህዝብ ወያኔ የደቀነበትን የከፍፍል ግንብ አፍርሶ በህብረት ትግሉን ሲያፋፍም ብዙ ሺህ ህይወትን ሲገብር የተከሰተውን የወያኔ ውድቀት ሁኔታ የህዝባዊ ድል አብሳሪ እንዲሆን የሽግግር ሂደት ሁሉን ያሳተፈ ያቀፈ እውን ይሆን የተባለው ልዩ ልዩ ክፍሎችን በፍርሃት ውስጥ ከቷቸዋል። ባዳኑ ኢትዮጵያ የራሷ ብሔራዊ መንግስት የምታገኝበትን ሁኔታ ከቶም መቼም አይፈልጉትም። ያለውን ለመቀጠል ለማስቀጠል የፈለጉት ደግሞ የህዝብ ፍላጎት ባጭር የሚያስቀብሩበትንም ዘዴ ዘየዱ። ከወያኔ ጉያ ውስጥ ተፈላጊውን የሚያሟሉ የሚመስሉትን መርጠን በመሰየም ለውጥ የመጣስ መስለን ህዝብን ሸውደን ትግልን እናኮላሸዋሉ። ይህ የፈረንጆቹም ኢትዮጵያውያን ቀጥረኞችም የተሳተፉበት ሴራ በዋሽንግተን ሲጠነጠን ረጅም ጊዜ አልፎ ለአሜሪካ ታዛዥ ሆነና በስለላ ስራ አሰልጥነው ያሰማሩት እስላም ክርስቲያን ነኝ ባይ አማራና ኦሮሞ የሆነ ምላሰ ፈጣን ወጣት በሚል ያው ሹሙን ሰይመው በሐሰት ዜናና የሽያጭ ፕሮፓጋንዳ አጅበው አሰፈኑብን። የፈሩት ህዝብና ሀገርን የሚወክል የሚጠቅም ብሔራዊ መንግስት ይመጣል ብለው ነው። በመሆኑም ይህን አቋማቸውን የሚቃወሙትን እነ ኢህአፓን እንዳታስጠጉ ብለው መክረው ብልጥ የሆኑ መስሏቸው የዛሬ ስንት ዓመታት ድርጅቱን ባንጃነት የተውትን በድርጅቱ ስም ሊጋብዙና በአጠቃላይም የሽግግር ሂደት የሚለውን ሊቃወሙ ወስነው ተነሱ። ያደረጉትም ይህንኑ ነው። የሽግግር መንግስት ይሉ የነበሩ ቅጥረኞቻቸውም ከመቅጽበት ታጥፈው ምርጫ በኢህአዴግ ስር ሲሉ አቋማቸውን በእዝ አስተካከሉ። ሹሞቹ ትንግርት አለን ቢሉም ከልባቸው በዚሁ ስለማያምኑ ሽግግር ከመጣ ስልጣናችን ይተናል በሚል ፍርሃት ያው ኢህአዴግን እናስቀጥላለን ብለው ታበያው በላያችን ላይ ተጫኑብን። የስልጣን ጥማቸውና ነጻ ሂደት ከመጣ እንወገዳለን ወይም በፈለግነው ፍጹም ስልጣን መፋለል አንችልም ብለው መፍራታቸው ይኸው ይመጣል ይቀጥላል ያልናቸው ቀውስ ውስጥ ገብተው አገራችንን ለከፋ አደጋ አጋልጠዋል። በህዝብ ፍላጎት በስልጣን እንደማይከርሙ ግልጽ ከመሆኑ ሌላ ኢትዮጵያን ለመበታተን ያላቸው ዘረኛ አቅድም የሚከሽፍ ለመሆኑ ምንም ጥርጥር የለም። በዚህ ላይ ምንም ሳይሸፋፈን መነሳት ያለበት ሀቅ ለዚህ አስከፊ ሁኔታ መቀጠል በዋናነት ተጠያቂ ያጭበረበሩን ባዕዳንና ሹሞቹ ዘረኞቹ ሳይሆኑ ራሳችን ህዝብ የተባልነው መሆናችንን ማመን ያስፈልጋል። የሱዳንና የአልጄሪያ ህዝብ ጽኑ ትግል በዚህ በኩል ወቃሽ ተመክሮ ይሆነናል። እኛ ሊጫወቱብን ሲነሱ ኳስ ሆነንላቸዋል፣ ተሞኝተንላቸዋል። ባለምንጫዎችንና ኢትዮጵያውያን አይደለንም ባዮችን የአሶሳ 40 ጉጉ በደኖ ነፍሰ ገዳዮችን ባይናችን ስር የክብር እንግዳ ብለው ያቀፉ የለም ሹሞቹ የለውጥ ኃይሎችና ኢትዮጵያን ጠቃሚ ናቸው ብለን መመኘቱን መርጠን ራሳችንን ጎዳን። ጌዲዮን ስና ያልተማርንም ቡራዩ ሲመጣም ሹሙ አልሰማም ማለትን መረጥ። አጣይ ለገጣፎ ቤኒሻንጉል ጋምቤላ ሻሸመኔ ድሬዳዋ ደምቢዶሎ ወዘተ ግድያ በግድያ ግፍ በግፍ ሲያወርዱብን አሁንም ለገዳዮቻችን ማጨብጨብ ገንዘብ ማዋጣት ቀኔ ውዳት የመደርደሩን መርጠን ተገኘን። ለዚህ ጥፋታችን ዛሬም ነገም ኢትዮጵያን ይቅርታ መጠየቅ አለብን። ሹሞቹ እንደመራጮቻቸው ኢያፖን ስለሚፈሩ ምርጫቸው የሆነው ማጥቃትና ማግለል ነው። የኢትዮጵያን ሉዓላዊነት የሚጻረሩት ሁሉ ትላንትም ዛሬም ሊወዱን የጠበቅነው አይደለምና ቢቃወሙን ያስደስተናል። ሀገራችንን እንዳልከዳን ያረጋግጥልናል እንጂ አያሸማቅቀንም። ግባችን የሽግግር ሂደት ተረጋግጦ ህዝባዊ መንግስት መመስረቱ እንጂ ከእናንተም በፉክክር ገብተን ስልጣን ልንቀራመት ቅንጣትን ፍላጎት የለንም ብንላቸውም ስጋታቸውና ፍርሃታቸው ሊበርድላቸው አልቻለም። በአንጻሩ የያባህሉና በቀላሉ ሊተን ባለመቻሉ ድርጅቱን በጠራትነት ፈርጆ መነሳት ውጤቱ የሚያምር እንደማይሆን ሳንታክት ነግረናቸው ነበር ማለት እንችላለን። ፍርሃታቸው መሰረቱ ህዝብን መፍራታቸው ነው። የህዝብ ወገኖችን የሚፈሩትም ለዚህ ነው። ትንሽ ዴሞክራሲያዊ አጥንት እንኳ ቢኖራቸውና የህዝብን ንጹህ ሳኔ ቢያከብሩ ኖሮ ይህ ሁሉ ቀውስና ችግር ባልቀጠለ ነበር። ህዝባዊ መስመርን ከያዙ ህዝብም በፍላጎትና በውዴታ ባቀፋቸው በመረጣቸው ነበር። ግን ፍጹም ኢዴሞክራሲያዊ ስልጣንን እስከፈለጉና ወንጀለኞች እስከሆኑ ድረስ ያው ፍርሃታቸው እየጨመረ ቀውሳቸው እየተባባሰ መሄዱ አይቀሬ ይሆናል። የሽግግር ሂደትን ተቃውመው ባልት የሆነው ምርጫ መፈለጋቸው ህዝብን አሁንም ባያሌው እየፈሩ መሆናቸውን ያረጋግጣል። የፍራድ ፖለቲካ ደግሞ መዘዙ ብዙ ነው። ዛሬ ገብተንበት ያለው ቀውስ ምንጩ በአዳኑም ሹሞቹም ህዝብን ለውጥን ንጻ ኢትዮጵያን ስለፈሩ ብቻ ነው። ፍሬ ሀደክ ትግላችን ይፋፋም ኢትዮጵያ ለኢትዮጵያውያን ያባ ከህዝብ ጎን ቆሞ አቸናፊ ይሆናል።
ማማ ድምቡሎ ማማ ድምቡሎ እንደ ቻላቅማቸው አስቤዛ ገዛስተው በአል ያሳልፉ እንደ ወጉ አክብረው ያላቸውን ሳንቲም ሁሉንም ቆጣጥረው በቀደም መርካቶ ለሸመታ ወጣው። ማማ ድምቡሎ የሽንኩርት የዘይት የጨው የበርበሬ የበቆሎ የገብስ ድንች የጥራጥሬ ዋጋቸው አለቀጥ ተተኩሶ ንሮ ለሳት እንጨት ለቅመው በመሸጥ ጭራሮ ያጠረቃቀሙት ሁሉም ተደምሮ አንዲት ነገር እንኳ መግዛት ስላልቻለ ገበያው ጨምሮ ምን እንደሚያደርጉ ግራ እንደገባቸው አምሯቸው ዞሮ በመሃል አንደኛው ቀድሞም የወፈፈው የሰፈር ሰው ሁሉ ፊትም የሚያውቀው እጆቹን ዘርግቶ ድምጡንም አውጥቶ ሩሩዋ እናቴ ማማ ድምቡሎ ለዓመት በዓል መዋያ ገንዘብ ይስጡኝ ብሎ መስዋዕት ሲጠይቅ ከጎን ከጎናቸው እየተራመደ ተሳላቸውና ያ የጥንቱ እጃቸው መስጠት የለመደ ማማ ድምቡሎ ዘመን ተገዳድራ በቀረች አንዲቷ ብቸኛ ጥርሳቸው ላስታ ፈገግ ብለው በቅጽበት ብልጭታ መከራ ላይ ስቀው በለሆሳሳሉ ራስ ለራሳቸው ይሄ በደጉ ቀን በጥሩ ያበደ ማን በነገረልኝ ልክ እንደሱ ጤና የኔ መስጠት አቅም ጥሎኝ እንደሄደ ማማ ድምቡሎ